ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 28 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችን ይከተላል። በዛሬ የደብዳቤዎች አምድ ዝግጅታችን ከአገር ቤት ከአውሮፓ ከመካከለኛው ምስራቅ እንዲሁም ከአሜሪካ የደረሱንን ደብዳቤዎች እናስተናግዳለን። በቅድሚያ ዜና።
ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንኳን ለስቅለት በዓል አደረሳችሁ። መጪው የፋሲካ በዓል የሰላምና የደስታ እንዲሆንላችሁ ምኞታችን ነው። በቅርቡ ተለቀው እንደገና ታስረው የነበሩ እነ አንዱዓለም አራጌ፣ እስክንድር ነጋና ሌሎች በጠቅላላው 11 የሚሆኑ ዜጎች አምስት ምሽት ላይ የተለቀቁ መሆናቸው ታውቋል። ሰሞኑን እንደሚለቀቁም የዋስ ፎርም አስሞልቷቸው የነበረ ቢሆንም አገዛዙ ለመልቀቅ ሲያቅማማ ቆይተው በትናንትናው ምሽት ለቋቸዋል። ላለፉት ጥቂት ዓመታት በድጋሚ ተይዘው የነበሩ ዜጎች መፈታታቸው ለነሱም ሆነ ቤተሰቦቻቸው፣ ለጓደኞቻቸውና ለወዳጆቻቸው ከፍተኛ እርካታና ደስታ ማስገኘቱ ግልጽ ሲሆን፣ በሌላ በኩል በቅርቡ ራሱን ኮማንድ ፖስት ብሎ በሚጠራው አካል የታሰሩት እነስዩም ተሾመና ታየ ደንዲያን እንዲሁም ይፈታሉ የተባለ ሲሆን እስካሁን በእስር ቤት እየተሰቃዩ ያሉት በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እንዲፈቱ ትግሉ መቀጠል አለበትም ተብሏል። ለረጅም ጊዜ የተለያዩ መንግስታቶችና አገዛዞች ዜጎችን ኢሰባዊ በሆነ ምርመራ ሲያሰቃዩበት የነበረው በአዲስ አበባ የሚገኘው ማዕከላዊ የምርመራ ተቋም የተዘጋ መሆኑ ተነገረ። በዚያ የሚገኙ እስረኞች ወደ አዲስ አበባ ፖሊስ ኮሚሽን የተዛወሩ መሆናቸውን የሚገልጽ ማስታወቂያ ለቅጥር ግቢው ላይ የተለጠፈ መሆኑ ታውቋል። ማዕከላዊ የምርመራ ጣቢያ የወያኔ አገዛዝ ዜጎችን በከፍተኛ ደረጃ ሲያሰቃይበት የቆየ መሆኑ ግልጽ ሲሆን፣ ከሁለት ወር በፊት የወያኔ የቀድሞ ጠቅላይ ሚኒስትር ተብዬ ኃይለማርያም ደሳለኝ የማሰቃያው ቦታ ተዘግቶ ሙዚየም ሊሆን እንደሚችል መወሰኑ መግለጹ ይታወቃል። የማዕከላዊ ምርመራ ጣቢያ መዘጋቱ እንዳንድ መልካም እርምጃ የሚታይ ቢሆንም የወያኔ አገዛዝ በዜጎች ላይ ኢሰባዊ ምርመራ የሚያካሄድባቸው በርካታ ቦታዎች ያሉ በመሆናቸው በዜጎች ላይ የሚካሄደው ኢሰባዊ ምርመራ ሙሉ በሙሉ እስካልቆመና ይህም የሕግ ዋስትና እስካላገኘ ድረስ ምንም አይነት እርካታ ማግኘት እንደማይቻል ግልጽ ነው ሲሉ በርካቶች ይናገራሉ። በአንዳንድ ከተሞች የመደበኛና የሞባይል ኢንተርኔት ግንኙነት የተቀጠለ መሆኑ የሚደርሱን ዜናዎች ይገልጻሉ። እስካሁን የኢንተርኔት አገልግሎት ያልተቋረጠው አዲስ አበባ ብቻ እንጂ በሌሎች ከተሞች ላለፉት ወራት የተቋረጠ መሆኑም ተደጋግሞ ተነግሯል። በሌላ በኩል ራሱን ኮማንድ ፖስት በሚል የሚጠራው አካል በየቦታው ወጣቶችን እያሰረ መሆኑ ይነገራል። ባለፈው ሳምንት መርማሪ ቦርድ የተባለው አካል በኮማንድ ፖስቱ 1100 ሰዎች መታሰራቸውን ቢነግርም የተያዙ ሰዎች ከዚያ በብዙ ጥፍ እንደሚበልጡ ብዙዎች እየተናገሩ ይገኛሉ። ከዚህ በተረፈም በመደበኛ አስተዳደር ስራ ጣልቃ በመግባት በርካታ ጉዳዮችን ሊያፋልስ መቆየቱም ይታወቃል። ሰሞኑን በጎንደር ከተማ ከ100 በላይ የሚገመቱ የደሃ ቤቶችን አፍርሶ ዜጎችን ያለመጠለያ ያስቀረመውንም ታውቋል። የፈረሱት ቤቶች ካስቸኳይ ጊዜ አዋጁ ወዲህ ህገወጥ በሆነ መንገድ የተሰሩ ናቸው የተባለ ሲሆን ኮማንድ ፖስቱ ያሰራቸውን ከ50 ሚበልጡ ሰዎች ከጥቂት ቀናት እስራት በኋላ የቀን ሰራተኞች ናቸው በማለት ለቋቸዋል። ላለፉት 2 ቀናት በሱዳን ዋና ከተማ በግብጽ በሱዳንና በወያኔ አገዛዝ ባለ ስልጣኖች መካከል ሲካሄድ የነበረው ስብሰባ ስምምነት ላይ ባለመድረሱ የተበተነ መሆኑ ተነግሯል። ስምምነት ያልደረሱበት የቴክኒክ ጉዳይ ነው ከመባሉ በስተቀር የተገለጸ ነገር የለም። ይህም ሲሆን እንደገና ለመወያየትና ስምምነት ላይ ለመድረስ ጊዜ ያስፈልጋልም ተብሏል። አርብ መጋቢት 28 ቀን በፓለስቲኒያን የጋዛ ግዛት የፓለስቲኒያን ወጣቶች ከእስራኤል ወሰን አካባቢ በመሄድ ከፍተኛ የጎማ ክምር ያቃጠሉ ሲሆን እስራኤል የጸጥታ ኃይሎች በከፈቱት ጥቃት ከፓለስቲኒያኑ በኩል አንድ ወጣት ሲገደል ከ40 ሚበልጡ ግለሰቦች የቆሰሉ መሆናቸው ተነግሯል። በዛሬው ቀን የተገደለው ወጣት በአንድ ሳምንት ውስጥ በእስራኤል የጸጥታ ኃይሎች የተገደሉትን የፓለስቲኒያን ወጣቶች ቁጥር ወደ 23 ያደርሰዋልም ተብሏል። ሐማስ ለሚቀጥሉ 6 ሳምንታት ተከታታይ ሰልፍ የጠራ ሲሆን የዛሬው ሰልፍ 2ኛ መሆኑ ነው። ሐማስ የተጣለበት ማዕቀብ እስኪነሳና የተዘጋበት በሮች እስኪከፈቱ ድረስ ሰልፍ ማድረጉን የሚቀጥል መሆኑን ገልጿል። ሐሙስ መጋቢት 27 ቀን ከሰዓት በኋላ በሶማሊያ በመካከለኛው ጁባ ግዛት ጂብ ከሚባለው ከተማ አካባቢ የአሜሪካን ወታደራዊ ተቋም የሰው አልባ መንኮራኩርን በመጠቀም ባካሄደው ጥቃት 3 ያልሸባብ አባላትን የገደለ መሆኑ ገልጿል። ወታደራዊ ተቋሙ በተደረገው ጥቃት ሰላማዊ ሰዎች ጉዳት ያልደረሰባቸው መሆኑን አረጋግጫለሁ ብሏል። ባለፉት 3 ወራት አሜሪካ የሰው አልባ መንኮራኩር ጥቃት ባልሸባብ ላይ ሲያካሂድ ያሁኑ 11ኛው መሆኑ ተብሏል። በሌላ በኩል ዛሬ አርብ መጋቢት 28 ቀን አልሸባብ በተከታታይ መኪኖች ላይ የተጠመዱ ቦምቦችን አፈንድቶ 3 ሰዎችን መግደሉና በርካታዎችን ማቁሰሉ ታውቋል። በቦምብ የተጫነው የመጀመሪያ መኪና የፈነዳው ወደ አውሮፕላን ጣቢያ በሚወስደው መንገድ ላይ ባለው ወታደራዊ መፈተሻ ጣቢያ ላይ እንዲቆም ከተደረገ በኋላ ሲሆን በፍንዳታው አንድ ወታደር መሞቱና ሌሎች መቁሰላቸው ተረጋግጧል። ሁለተኛው የፈነዳው በናድር በሚባለው መስቀለኛ መንገድ ላይ ሲሆን ወታደሮች በተተኮሰ ጥይት መኪናው ላይ የተጫነው ቦምብ ፈንድቶ 2 ሰዎችን የገደለ መሆኑ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ما بس نعم مالكام ጎረቤት ያስጨንቃል በድርጅ ጣጣ በናቆት ሜት መናቆት ሜት የሀገር ህብዝ ጣ የናት ያፈት ስግር የህብረሰብ ልማድ ያገር ባህል ክብር
የደብዳቤዎች አምድ ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ተከታዩን ደብዳቤ የላኩልን ድምጸ ጌትነት ከቨርጂኒያ አሜሪካ ናቸው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አድማጮች ሁሉ እንደምን ሰንብታችኋል? ባለፈው ሰሞን እዚህ እኔ በምኖርበት ቨርጂኒያ ካለ የታወቀ የኢትዮጵያ ምግብ ቤት ብቅ ብዬ ነበር። የደላው ዳያስፖራ እጭቅ ብሎ ወሬውን ያቦካል። ያው እንደሚጠበቀው ፖለቲካ። ጥግርዤ ምግብ ካዘዝኩ በኋላ ሶስት ወዳጆች ተደባለቁኝ። ምንድነው ጫጫታው ስል ጠየቅኳቸው። አንደኛው ሲመልስ የጠልገበ ዳያስፖራ ኮሎኔል ዶክተር እንደገና ሊደግፍ ነው የሚያወቃው አለኝ። የተበኩት ነበርና አልገረመኝም። ዳያስፖራው በተለይም እዚህ ምግብ ቤት የሚገባው ህሊና ቢስ አይነት ሆኖ መቆየቱን አውቃለሁ። አጭበርባሪ ቡድኖችን ደጋፊ፣ ከወያኔ ጋር ድርድርን አቀንቃኝ፣ በመጠኑም ቢሆን ጸረ አማራነትን አናፋሽ፣ ሌሎች ድርጅቶችን አንቋሻሽ ሆኖ በመታዘቤ በራሴ ውሳኔ በሶስት ወር አንዴ ብቅ ብል ነው። ሆዶኖ ነው እንጂ ማዕቀብ ማድረግም ነበረብኝ ለነገሩ። ለማንኛውም ይህ ለዶክተር ኮሎኔል አብይ ጊዜ ንስተው ጫጫታ በሀገር ቤት ብዙ ደምቆ የሚሰማ ባለመሆኑ ተደስቻለሁ። በአሜሪካ ግን አያሌ ሰውን ያወናበደ ይመስላል። ጅራፉን የቀመሰው ገራፊውን ሲያወግዝ፣ ጀርባው የለሰለሰው በውድ ልብስ የተሸፈነው ዳያስፖራ ግን አሁንም ከ27 ዓመታት በኋላ ጊዜ ንስጣቸው ብሎ ጎጂ አቋምን ያንጸባርቅብናል። 27 ዓመት ደመሆኑ ትንሽ ጊዜ ነው? ስንት ህይወት ነው የተገበረው? በዚህ የግፍና የመከራ ዘመን ስንት ብርቱ የኢትዮጵያ የኦሮሞ ልጆች ሲረሸኑ ሲሰቃዩ የዶክተር ኮሎኔሉ ተለጣፊ ድርጅትና ራስዎስ ሚናቸው ምን ነበር? ከመቀጽበት ታሪክን መርሳት በጣም አሳፋሪ ከመሆኑም በላይ ባያሌውም አደገኛ ነው። ያጃጅላል፣ ያዘናጋል፣ አገርን ለባሰ መከራ ለወያኔ መቀጠል ይዳርጋል። አንዳንዶቹማ ጊዜ ወስነው ሰጪ ሆነዋል። አንድ ዓመት፣ ሶስት ወር፣ ስድስት ወር ብለው ሲቀባጥሩ መስማትም ተገደናል። ጊዜ ተሰጥቶት ረዘመ አጠረ። ኮሎኔሉም ፈለገ ተመኘ ከኢትዮጵያና ለህዝቧ የሚበጅ ምንም ስራ ሊሰራ አይችልም። አሜሪካም ያስቸኳይ ጊዜ አዋጅን አንሱ ብሏቸው ስለነበር ያው ሳይወዱ ያነሱና ይኸው አብይ አስነሳው ብለው ሊያታልሉ ተዘጋጅተዋል። እሱ የወያኔ ሹም፣ የወያኔ ጠቅላይ ሚኒስትር እንጂ ሌላ አይደለም። ሊሆን የማይችለውም ለጥፋቱና ለስህተቱ ንስሐ ይቅርታ ቢጠይቅም እንኳ ስልጣን አልባ በመሆኑ ነው። ኃይለ ማርያም ቁጥር 2 ብንለው ያምራል። እነ ጌታቸው አሰፋ፣ እነ አርካበ ወዘተ የጨከኑ ወያኔዎች አሁንም የጠቅላይ ሚኒስቴር ቢሮ አባሎች፣ አማካሪዎች፣ ተቆጣጣሪዎች ናቸው። አስቸኳይ ጊዜ አዋጁ የሚነሳ ነውና አብይ ይህን አደረገ የሚባልለት አይደለም። እውን ለውጥና በትንሹም ስልጣን እናውራ ካል እስቲ ሁሉን የፖለቲካ እስረኞች በትግራይና በምስጢር እስር ቤቶች ያሉትን ሲፈቱ እንይ። እውነትም ለውጥ ሊባሉ የሚችሉ እርምጃዎች ሲወሰዱ እኔ ባለፈው ሁሉን እስረኛ ፈቱ ሲባሉ ጥቂቶችን ፈተው ሰላም ሰላም ብለው ካስጮሁ በኋላ ሳይውል ሳያድርም መልሰው አስረው እንደገና ፈተዋቸዋል። በዚህ ማንም አይሞኝላቸውም እላለሁ። ወያኔ ጊዜ ሊገዛ በገሃድ ሲነሳ ጊዜ እንስጠው ማለት አሳፋሪ ነው። ወያኔ ስልጣን ሳይለቅ ማደናገሪያ ሲጥልልን ከዚህ ለመቋደስ መልከስከሱም ወራዳ ያደርገናል። በፖለቲካው ተራቀቅን ብለው ጊዜ ንስጠው የሚሉት በ1983 ዓ.ም ተብረት ፕሮፌሰር መስፍን ጊዜ ንስጥ ለወያኔ ብሎ ካለው የተለየው ጥይት አይኖረውም። ኃይለ ማርያምም ሲመደብ ለውጥ መጣ እንጠብቀው እስቲ ጊዜ ሰጥተን ያሉ ሞሮች ያው ከአሜሪካ ነበሩ። ጊዜ ጨፈለቀን አቆሰለን አላጠግ አለን እንጂ ምንም የተሻለ አላገኘንም። አብይም ቢሆን የወያኔ ልጅ ነው የኢሃዴግን ተልእኮ አሟላለው ከማለት አልፎ ለነፍሰ ገዳዩ መለስ ብዙም ሳይቆይ አድናቆቱን አሰምቷል። እንኳን ረሃብን ጥጋብንም እችላለሁ አታሰኙን ወይ ከህዝብ ጎን ቆሙ ወይም ከወዳጁ ጋር ለወያኔ ተገዢ ሁኑ ሲሉ ድምጸ ጌትነት ከቨርጂኒያ አሜሪካ ደብዳቤያቸውን አጠቃለዋል።
ሰላም ፍኖቶች እንደምንከርማችኋል። በቅድሚያ ማቀርብላችሁ ሰላምታዬን ነው። የኢትዮጵያ ህዝብ ወያኔ ወደ ስልጣን ከወጣበት 1983 ዓመተ ምህረት ጀምሮ የሀገሩ ኢትዮጵያም ሆነ የራስ ሁሉና ካደጋ ውስጥ መግባታቸውን ጠንቅቆ ያውቅ ነበር። በወያኔ የኢትዮጵያ ሀገራዊ አንድነት ሆን እንደማይሆን የህዝቡ መጣፈንታ በአፋኝ አገዛስር እንደወደቀ የሀገሩን ጉዳይ በንቃት በሚከታተል ሁሉ ድብቃል ነበር። በህዝብ ሊና ውስጥ የተጠነሰሰ ጸረ ወያኔ ትግል ጊዜውን ጠብቆ ወደ መራሩና ከራሩ ትግል ውስጥ ገብቷል። የኢትዮጵያ ህዝብ ትግል ዓላማና ግቡ የተለያዩ አድርባዮችና ሆዳደሮች የተለያየ ትርጉም ቢሰጡትም የህዝብ ጥያቄው የስርዓት ለውጥ ነው። የወያኔ አፋኝና ጸረ ዴሞክራሲነት መንግስታዊ ሽብርተኝነት ተግባሮቹ ዘረኝነቱ ከህግ በላይ በመኮፈሱና ለራሱ ህግ እንኳን መገዛት አለመቻሉ አገራዊ አንድነትን ማስጠበቅ አለመቻል ወይም ሆን ብሎ በአገራዊ አንድነት ብተና የሚሰራቸው ተንኮልና ሴራዎች ስልጣኑን መከታ በማድረግ በሀገር ሀብት ዝርፊያ ላይ በስፋት መሳተፍ ህዝቡን አስቆጥተው ወደ ከረረና የመረረ ትግል እንዲገባ አድርገውታል። የአገሪቱም ሰላም ደፍርሷል። ወያኔ ችግሩን የሚያምን ድርጅትም አይደለም። ለዚህ የሚሆን ተፈጥሯዊ ባህሪ የለውምና ሀገራችን በእነዚህ ዋና ዋና ችግሮች ሰላሟን አጥታለች። ሰላሙ መደፍረስ መንስኤ የሆኑ መሰረታዊ ችግሮችን ፈጣሪው ወያኔ ነው። ወያኔ ሀገሪቱ ዛሬ እየታዩ ላሉ መሰረታዊ ችግሮች ሁሉ በመንስኤነት ተጠቃሽ ነው። የችግሮቹ ሁሉ መንስኤን ሙሉ በሙሉ ማስወገድ ከፍተኛ ችግር አፈታት ተማራጭ ዘዴ ነው። የኢትዮጵያ ህዝብ ለተከታታይ አመታት ሲታገል ጩኸቱና ጥያቄው ወያኔ ስልጣን ልቀቅ፣ ወያኔ ስልጣን ለህዝብ አስረክብ እንጂ ጥልቅ ተሐድሶ የችግሮቻችን መፍትሄ ይሆናል ብሎም አልጠየቅም። የህዝብ ጥያቄዎች በተገቢ መንገድ ምላሽ ካላገኙ ደግሞ ዘግ ወይም ሚዳከሙ እንደሆነ እንጂ ወደ ፈንጅነት ተቀይሮ ወያኔን ማቃጠል ብቻ ሳይሆን ከመቃብሩ እንደሚከቱትም የሚጠራጠር ካለ ስለ ህዝብ ትግል ግንዛቤውም እምነቱም የለውም ማለት ነው። በሀገራችን ይሁነት ያፈጠጠ ያገጠጠ ነው ያለ አንደ ተማርን የሚሉ ወገኖች እድሜ ጠገብነን የሚሉ ሽማግሌዎች በየመድረኩና በየመገናኛ ብዙሃን የሚለፈልፏቸው መፍቴ መሰል መርዞች ወይም ወያኔን ጠጋኝ አስተያየቶች በርካቶችን እያሳዘኑ መጥተዋል። ኢትዮጵያ ውነት ሽማግሌዎች እናጣች ወይ? ለትኛው ጊዜ ነው ሁለት ጸጉር ካወጣ በኋላ ውሸት የሚናገረው? ተማሩ የሚባሉት ልጆችስ ወዴት ጠፉ? ሁሉም ወያኔ ሆኑ ወይስ ጥቅም አሸነፋቸው ወይስ ደግሞ የሸበባቸው ፍራት አለቃላቸው ያስባር ይገኛል? በመቀሌም ሆነ በአዲስ አበባው ሸራተን ተካሂዶ የተባሉ የሰላም ጉባኤዎች የወያኔን ወንጀሎች ሲሸፋፍኑ እንጂ ከአደባባይ ያወጡ የጥናት ጽሑፎችን ነበብ አልሰማንም አላየንም። የሚናገሩ አንደበቶችንም አልሰማንም። በአስቸኳይ ጊዜ አዋጅ ውስጥ ለገባ ህዝብ መባል የሚባለውን እንኳን ሲነገር አለመሰማቱ አሳፋሪ ማሳዘኝም ተግባር ነው ከማለት ሌላ የሚባል ነገር አይኖርም። በመሳሪያ ኃይል ህዝብን መጨፍጨፍ፣ ማሰር፣ ማሰቃየት፣ መሰወር ሰላምን የበለጠ ያደፈርሳል፣ ያናጋል እንጂ ያጣነውን ሰላም ሊያመጣልን አይችልም። ይህ የወያኔ አፋኝ አካሄድ ከኢትዮጵያ ህዝብ የበለጠ ወያኔዎችን ተጎጂ ሊያደርግ እንደሚችል ወደፊት የምናየው ጉዳይ ነው። የኢትዮጵያ ህዝብ ግን በማንም ሳይታለል ወይም ሳይሞኝ ተባብሮና ኃይሉን አጠናክሮ ወያኔን መታገሉን መቀጠል ብቸኛው ምርጫው ነው። በመጨረሻ አሸናፊ ሊሆን የሚችለውም የኢትዮጵያ ህዝብ ብቻ ነው። ሁሴን ሰይድ ከሚሴ
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት ወያኔ ኮራሱን ወደ ህብረ ብሔራዊነት ማሻገር ያልቻለው ህዋት ትግራይ ብቻ ሳይሆን ሌሎችም ብሔሮች ባንድ ጨቋኝ ብሔር ስር ናቸው ከሚል ሙግት በዘመናዊ የኢትዮጵያ በሚል ያገዛዙ አመሰራረት ሂደት ተጨንቋል የሚሉትን ብሔሮች በማሰባሰብ መፈለጉ ብሎም ለብሔር ፖለቲካው የመጀመሪያው ምክንያት እንደሆነ ብዙ የፖለቲካ ሊቃን ጽፈዋል። ከቃላቶች ይልቅ ድርጊቶች የበለጠ ይናገራሉ ይባላል። አብይን አብይ የሚያሰኘው ጦርነታቸው ስጋና ደም ሆኖ ከመታዩ ጋር ሳይሆን ከጨለማ ገዢዎች ጋር እንጂ እንዳለው የጨለማ ገዢ ሆኖ ከወያኔ ወይም በሌላ አመነጋገር ከራሱ ጋር ዘርፈ ብዙ ሆኖ ድንቁርና አሳሰብ ጋር ገጥሞ ሲያቸንፍ ያኔ እኛ የአይን ምስክር መሆን እንችላለን። መዘንጋት የሌለብን ነገር አንድ ነገር አለ። ዛሬ እሱ ወደዚህ የመጣውን ስንቱን የኦሮሞ ወጣት ለውያኔ ለአለቆቹ አስከብሮ እንደመጣ ሰዎች ይህን ሀቅ ለምን ይዘነጉታል? የአፍ ዘመድ ከገበያ አይገኝ ይላሉ አባቶች። ቸርነት የሌለበት ሀብት ጉልበት ሳይኖረው መመካት፣ ስምምነት የሌለበት ትጋት ምን ይጠቅማል? እስከመቼ በሁለት ሐሳብ እያነከሰ ይኖራል? የስልጣን ውጤት እንደመንዛሪው ነው። የሰው ማንነቱ ከሚለካበት መመዘኛ አንዱ በእጁ ላይ ባለው ስልጣን ተጠቅሞ በሚያደርገው ነገር ብቻ ነው። እርግጥ ነው ስልጣን መግባረ ብልሹ ባያደርግም ነገር ግን ፍርሃት መግባረ ብልሹ ሊያደርግ ይችላል። ለማንኛውም በሚኞት የከበረ በአጓት የሰከረ የለምና ሁሉ በሂደት ይታያል። ጠጣሩ እውነታ ወይም ሀቅ ግን የ7 ዓመት ሰላማዊ ትግል ለኢትዮጵያውያን ያተረፈውና ያስገኘው ነገር ቢኖር እየበዛ የመጣው ዘርፈ ብዙ የመጨቆኛ ህገ አራዊትና ቁልቁል እየዘቀጠ ደብዛው እየጠፋ የሄደው ፍትህ ንጻነት መብት ነው። ማንም ዜጋ ስለ ሀገሩ ልዩ ባህሪያትን ለመግለጽ የመጨረሻዎቹን እንቁ የሆነ ቃላት ተበድሮም ሆነ ተቀድሞ ሊያፈስ ይችላል። ኢትዮጵያዊነትና ኢትዮጵያን ካደጋ ለመከላከልና አንድነቷን በመንከባከብ ረገድ የተደነቀን አይደለንም። ንጻነትን ከመናፈቅና የባርነትን ቀንበር ከማራገፍ ምኞት ባሻገር የባለ ሀገርነትና የአንድነት መንፈስ ኖሮት የማያውቁ አዳዲስ ሀገሮችም ቢሆኑ ልዩ ብሔራዊ ስሜት ለመቅረጽ ባላቸው ጉጉት ሀገራቸውንና ህዝባቸውን የሚቀድሱበት ሁኔታ እንከታተላለን። እኛ ለሺህ ዓመታት በነጻነት ኖርን የምንል ህዝብ ለኢትዮጵያውያን ባህሪያት ዋጋ ነሳ ነውና የሴታችን ሚዛኑ ጠፋና ዛሬ በፈለጋው ላይ ያለን እንመስላለን። በዚያው መድረክ ስርዓት ክንፍ መቆት ይገኛል። ሌላው ደግሞ የስርዓቱን ጠላትነት አሳምሮ ያውቃል። የስርዓት ኢትዮጵያን ለከባድ ችግር ውስጥ ጥሎ እንደሚወድም ይረዳዋል። ይሁንና ስለ ልቦና ያቀራረጽ ከጠላት የሚያገኘው ጥበቃ ከወዳጅ ከሚሰጠው ትብካቤ ይሻላል የሚል ነው። አብይን አብይ የሚያሰኘው ከወገን ጋር ከመደባለቅ ይልቅ ከሀገር ጠላት ጋር ልጥቅ ብሎ መኖር ጥበቃዬን ያረጋግጥልኛል ካለ ይደግሞ ስለ ልቦና ያመለካከት ነው። በፋሽስት ኢጣሊያ ወረራ ጊዜ አብሮት የቆሙትና ህዝብን በፕሮፓጋንዳ ጭንቅላቱን ያዙሩ የነበሩት በወቅቱ እንደ ዛሬው ፕሮፌሰር ዶክተር የተባሉ ነበሩ። ለማንኛውም ግን አጥፊነታቸውና የሀገር ጠላትነታቸውን ያወቁ የሊና ረፍትን በአሽከርነት ያገኙ ሰዎች ከዚህ ትውልድ በርከት ብለው መገኘታቸውን ማወቅ አለብን። በእውነቱ የነን ስርዓት ፊት ለፊት ተጋፍጠው ነውሩንና የስልጣን ብልግናውን እየገለጡ ከሚወድቁ ለሀገሪቱ ትክክለኛ ራይ እየቀረጹም ከሚያልፉ አንዳንድ ኢትዮጵያውያን በቀል ከአብዛኛዎቹ ምንም ቁም ነገር የተገኘ አይመስልም። የኢትዮጵያ ህዝብ የስልጣን ባለቤት እስከሚሆን ድረስ ብሎም ስልጣንም ከህዝብ እስከሚሆን ድረስ ትግሉን እንቀጥላለን። ዳዊት ተመስገን ነኝ ከኖርዌይ።
ውድ የፍኖተ ዲሞክራሲ አዘጋጆችና የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ፍኖተ በተደጋጋሚ በውጭ ሀገር ያሉ በየቋንቋችን የሚያስተላልፉ ሬዲዮኖች የቀጣሪዎቻቸውን ፍላጎትና ተልእኮ ሊያሟሉ የተቋቋሙ ናቸው ሲል አስገንዝቦ ነበር። ለምሳሌ SBS በሚል በአውስትራሊያ ሬዲዮ ሐላፊ የድርግ ጊዜ ወንጀለኛና ህዝብን የበደለ ወታደር ሲሆን እነ መንግስቱና ፍቅረስላሴን ጸራማራዎችን አንጃዎችን ባጭሩ የቀሩብንን አተላዎችን ሁሉ ፈልጎ መድረክ ሲሰጥ የቆየ ነው። በጎጋዜጠኛም እንዳልወደ በመጥቀስ ከቦታው እንዲነሳ ቢጠየቅም አውስትራሊያ ስራውን ያውቃልና ጆሮ ዳባ ልበስ ብሎ ቆይቷል። ወደ ጀርመን ሬዲዮ ስንመጣም ይህ ሬዲዮ ድሮ ይደመጥ የነበረና ከከሰረና አሰልቺ የጀርመን መንግስት መሳሪያ ከሆነ ደግሞ አመታት አልፈዋል። የአሜሪካ ድምጽ ሬዲዮ በወያኔ ላይ አመጽ ከተፋፋመበት ጊዜ ጀምሮ ባለቆቻቸው በተሰጠው ትዕዛዝ መሰረት ከወያኔ ድርድር ባዮችን ወያኔን ደጋፊዎችን ሲያስተናግድና አገር ወዳድ ጽኑ ኃይሎችን ግን ሲያገል ስንታዘብም እውነትም ቆይተናል። በሰሞኑ ለምሳሌ የኢትዮጵያ ህዝብ ለፍርድ ሊያቀርባቸው የሚፈልጋቸውን ፍቅረስላሴ ወግደረስና ታምራት ላይኔ እንደቃለ መጠይቅ አብቅቷል። ለአዲሱ ጠቅላይ ሚኒስትር ድጋፍና ጊዜ እንስጥ የሚሉትን ያናፍሳል። ራሱን አብይንም ሽፍንፍን ታሪክ ሰጥቶለት አዳንቆ እያቀረበው ነው። ውሻ በበላበት ይጮሃል ነው ጉዳዩ። በበኩሌ ላላዳመጣቸው የወሰንኩ ሲሆን ሁሉም ሊያፍኑት የሚሞክሩትን የያፓን ድምጽ የሚያሰማንን ፍሎተን ለማጠናከር ያቅሜን እያደረኩና ሌሎችንም እያሳሰብኩ ነኝ ሲሉ ሙሉ ወርቅ ደገፋ ከኡፕሳላ ስዊድን ደብዳቤያቸውን አጠናቀዋል።
ሰላም ፍኖቶች እንዴት ከረማችሁ ሰነበታችሁ ይያልኩ እቺን አጭር መልእክቴን በድጋሚ እንድታቀርቡልኝ በአክብሮት በጥሞና እጠይቃለሁ። ህዝባዊ ጥያቄ የሥርዓት ለውጥ እንጂ የቢሮ ኃላፊዎች ብወዛ አይደለም። በአንድ አምባገነን አገዛዝ ቀንበር ስር የወደቀ ህዝብ የመጀመሪያ ጥያቄው ከገዢው ጭቆና ላንዴና ለመጨረሻ ጊዜ መላቀቅ ብቻ ነው። ሙሉ ነጻነትን የማግኘቱ ጉዳይ ከሁሉም በፊት ቅድሚያ የሚሰጠው መሆኑ ለዚህ ጊዜ የሚተላለፍና በይደር ሊቆይ የሚችል አይደለም። የኢትዮጵያም የህዝብ ወቅታዊና መሰረታዊ ጥያቄ ነው። የሥርዓት ለውጥ ነው። ሥርዓቱ ተመንግሎ ካልወደቀ በቀር ህዝቡ እንቢተኝነቱን በአመጽ መቀጠሉን ይቀጥልበታል። ይህ ህዝባዊና ስትራቴጂያዊ ጥያቄ አስከትሎ የመጣው አልገዛም ባይነት በመሆኑ አሻፈረኝነቱ በቁጣ አመጹ በትግል ኃያልነቱ በህዝብ ትብብር ላይ መሆኑን አስመስክሯል። ሀገራዊ ትግል በመላው ሀገሪቱ ላይ እንደ ቋያ ሳት ተቀጣጥሎ ጨቋኙን አገዛዝ እያረበተበተው መሄድ ላይ ነው። ሀገር አቀፍ የሆነውን ትግል ለማኮላሸትና አቅጣጫውን ለመቀየር የሥርዓቱ አራማጆች የተለያየ ስልት መጠቀም ይሞክራሉ። በስልጣናቸው ለመሰንበት እንዲያመቻቸው የቢሮ ኃላፊዎችን መቀያየር አገልጋዮቻቸውን ለመበወዝ ጥረት በማድረግ ላይ ተጠምደዋል። የድሜ መቀጠያ ብልሃት በማፈላለግ ላይታች እያሉ ይደናበራሉ። ህዝባዊ ጥያቄ ግን የቢሮክራሲ ጥገና የግለሰቦች በወዛ የመዝገብ ቤት አቧራ ማራገፍ አይደለም። ስር ነቀል የሆነ የሥርዓት ለውጥ ነው። አራት ነጥብ። ያ መሰረታዊ ለውጥ እስካልተገኘ ድረስ ህዝባዊ አመጽ ሊቆም አይችልም። የመንግስትን ስልጣን ለ20ና ለ30 አመታት በርዕስ ይዞ በመቆየት ከወንበር ያልወርድም ማለት ጊዜው ያለፈበት ያረጀ ያፈጀ ኋላ ቀርነት ብቻ ሳይሆን የህዝብን የማሰብ ችሎታ ኢንተለጀንስ እንደመናቅ ይቆጠራል። ሀገራዊ ጥያቄ ጠቅላላ መሰረታዊ የሥርዓት ለውጥ ጥያቄ ሆኖ ሳለ ወያኔዎቹ የግለሰቦች ወንበር አቀማመጥ ብወዛ አድርገናል ብለው ያሾፋሉ። የቁማር መጫወቻ ካርታ በፈጠሯቸው የብሔር ጋሻ ጃግሬዎቻቸው ብወዛና ሽወዳ እየከረባበቱ እያሉ ለማታለል ይፍጨረጨራሉ። ይህንን የቁማር ጨዋታ የተማሩት ከቀድሞ አለቆቻቸው ከሶማሊያው ዚያድ ባሬና ከሊቢያው ሙአመር ጋዳፊ እንደሆነ ማወቅ የሚያውቅ ያውቀዋል። ወያኔዎች ለማታለል መክሩም ተታላይ አላገኙም። የሀገራችን ህዝብ ንቃተሊና ከነርሱ የበለጠ ተራርቆ መሄዱን ግን አልተረዱትም። በእነሱ ቤት ሁሉም ቂል ሆኖ እነሱ ብቻ አውቂዎች ሆኖ እንደሆኑ ይቆጥሩታል። አመጸኛውን ስርዓት በአመጽ ገርስሶ ማሰገድ በደል የተፈጸመበት ህዝብ ሁሉ ተቀዳሚ ተግባሩ መሆኑን ታሪክ በተደጋጋሚ ያሳይታለች። አሁን በሀገራችን የሚካሄደው መዝዋመስ ተልኮው ይሄንን ታሪካዊ ሀቅ እውን ማድረግና ዲሞክራሲያዊ ስርዓትን መገንባት ነው። ይህንን ከፍጻሜ ለማድረስ መላው ህዝባችን ተባብሮ ቆሟል። አመጹ በገጠርና በከተሞች ብቻ ሳይሆን በትናንሽ ቀበሌዎችና አካባቢዎች ሁሉ ተዛምቷል። ትግሉ ዘውግ ተኮር ሳይሆን ሀገር አቀፍና ብሔር ዘለል በመሆኑ የወያኔን ከፋፍለ ግዛው ሲራ ሰባብሮታል። ኦሮሞና አማራ እጅ ለእጅ ተያይዞ ትከሻ ለትከሻ ተደጋግፎ በአብሮነት ቆሟል። ደመደሜ አጥንት አጥንቴ ታሪክ ታሪኬ ብሎ ተነስተዋል። መጻይ ድሉም በጋራ ለመወሰን ቆራጥ ውሳኔ ያሳልፏል። የማይበገር ኃይል በመሆኑ ገዥውን ቡድን እያርበተበተው በመምጣቱ የውያኔን የመግዛት አቅሙን ሸርሽሮበታል። ገዢው ቡድን የመንግስት ተግባር ማከናወን ተስኖታል። መያዣ መጨበጫ ስላጣ የራሱን ህግ ሳይቀር በማፍረስ የአስቸኳይ አዋጅ ጊዜ አዋጅ ለማወጅ ተገደዋል። በአንድ አገር ላይ በተደጋጋሚ አስቸኳይ አዋጅ ማወጅ የሚያሳየው አገዛዙ ደካማና አቅመቢስ መሆኑን የሚያረጋግጥ ሁኔታ ነው። የዛሬቱ ኢትዮጵያ መንግስትና ህግ ዳኛና ፍርድ ፍትህና ርትዕ የጎደሉባት አገር ሆናለች። የቅርብ ጎረቤት ሆነ የሩቅ ዘመድ አጣለች። ከዛሬ 80 ዓመት በፊት የዓለም መንግስታት ሊግ ኦፍ ኔሽን እንደከዷት ሁሉ ዛሬ እርሷ የመሰረተችው የተባበሩት መንግስታት ድርጅት ዩናይትድ ኔሽን ጥፋቷን በአርሞክ ለመመልከት በስተቀር የረባ ሀዘኔታን ለማሳየት እንኳን አልቻለም። ዘ ሊግ ኦፍ ኔሽን አገራችን በጣሊያን ፋሺስት ወራሪ ኃይል ስትጠቃ አሳልፎ እንደሰጣት ሁሉ የዛሬ 27 ዓመት ኤርትራውያን ወንድሞቻችን በወያኔ አጋፋሪነት ተለጥለው ሲሄዱብን የተባበሩት መንግስታት ድርጅትም ዩናይትድ ኔሽን አቤቱታችንን ሊሰማን አልፈቀደም። በአሁኑ ወቅት ይህ ሁኔታ የኢትዮጵያ ህዝብ ራሱን ከጨቋኝ ገዢዎች ነጻ ለማድረግ የማንም እርዳታ እንደማያገኝ አረጋግጦታል። በረጅም ጊዜ ታሪኩ እንዳረጋገጠው ሁሉ አሁንም ከውጭ ወራሪዎችም ሆነ ከውስጥ ጨቋኞች ነጻ ሊያወጣ የሚችለው የራሱ አመጽና ቆራጥ ትግል መሆኑን በእርግጠኝነት ይተማመናል። ታግሎ ራሱን ያላወጣ ህዝብ ሌላ ማንም መጥቶ ነጻ እንደማያወጣው ህዝባችን በሚገባ ያውቃል። በዚህ መሰረታዊ ምክንያት ጨቋኝን ስርዓት በአመጽ ማስወገድ የህዝባችን ታሪካዊና ሀገራዊ ተልዕኮ እንደሆነ አምናለሁ። ይህንን ተልዕኮ ግቡ ለማድረስ ህዝቡ ትግሉ ተጠናክሮ እንዲቀጥል ሁሉም ዜጋ መልእክቴን አስተላልፋለሁ። ከዚህም በተጨማሪ የሚከተሉትን ማሳሰቢያዎች ለተከበራቸው አድማጮች በትህትና አስገነዝባለሁ። አንደኛ፣ የኢትዮጵያ ህዝብ ጥያቄ ዛሬ የስርዓት ለውጥ እንጂ ውሽልሽል ጥገና አይደለም። ይህን ማለት ስርነቀል ለውጥ ማለት ነው። ሁሉንም ኢትዮጵያ የሚያሳትፍ አዲስ የፖለቲካ መልክዓ ምድር በሀገራችን ውስጥ መዘርጋት አለበት ማለት ነው። የገዢዎች ሹምሽር፣ የሹማምንቶች መቀየር፣ የባለስልጣናት ብወዛ የሀገሪቱን ስር የሰደደ ችግር ሊፈታ አይችልም። ሁለተኛ፣ ሁሉንም የሚያሳትፍ የፖለቲካ ምህዳር እውን ማድረግ ወቅታዊ የህዝባችን አንገብጋቢ ጥያቄ ከሆነ ቆይቷል። ሶስተኛ፣ ለዲሞክራሲያዊ ሽግግር እንዲመጣ እንጂ ለወያኔ ውቂው ደባልቂው ዳንኪራ የኢትዮጵያ ህዝብ አምሮት የለውም። ለአዲስ ስርዓት እንጂ ለዝረኞች ስርዓት መሻሻያና ጥገና ፍላጎት የለውም። አራተኛ፣ ይህንን ለማሳካት የተቀጣጠለ ህዝብ አመጽ ተፋፍሞ መቀጠል አለበት ብዬ አምናለሁ። አምስተኛ፣ መላው ህዝባችን አንድነቱን ጠብቆ የሀገሪቱን አንድነትና ህልውና ጠብቆ ግቡን እንደሚመታ አንዳይ ጥርጣሬ አይኖረኝም። አምላክ ኢትዮጵያ ህዝቧን ይጠብቅ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ችግራችን ሲደጋገም ተላመደን መሰል። እኛ ዘመናዊ ኢትዮጵያውያን ውብ ቃላቶችን መስማት የምንወድነን፣ ስለ ሞት መስማት የሚከብደን፣ ነገር ግን ከማንም ቀድመን የምንሞት ነን። በለጋ እድሜ ሞትን የተላመድን፣ በሽምግልና እድሜ ግን የምንፈራው ነን። በችግሮች ውስጥ ያለን ግን አሻግረን በምናየው ተስፋ የምንኖር ነን። እርስ በርስ ከውጭ የምንጠላላ የምንመስል፣ ከውስጥ ግን የምንዋደድ ነን። በግል የምናመርት በጋራ የምንበላ ነን። በጋራ አምርቶ በግል የሚበላን የምንጠላና የምናወግዝ ነን። አንዲት የኪነት ሰው የፍቅርን መጠን በቅርንጫፍ ተለያይተው በሚታዩ ዛፎች፣ ሆኖም ግን ከመሬት ስር ባሉ ስሮቻቸው የተቆላለፈ ማንነት የሚገለጡ ናቸው ስትል ጠቅሳዋለች። ሁሉንም አዲሱ ተሿሚው ዶክተር አብይ ቁልጭ አድርገው ገልጸውታል። ዶክተር አብይ ያላስተዋሉት ነገር ቢኖር የህዝብ የመከራ ዘመን ያለፈና ችግሩ ድርበቡን ተርፎ እየፈሰሰ ያለ በመሆኑ ወጣቶች ግፍ የወለደው ታጋይ ሆነውና ትግሉን አጥብቀው ይዘው እየተጓዙ መሆኑን ነው። የሚፈሰውን በእጅ እየዘገኑ በቁናው ላይ መስፈር ሳይሆን ቁናውን ገልብጦ ነፃ ማድረግ ነው መፍትሄው። ዶክተር አብይ ጥሩ ጥሩ ብቻ ለመስማት የሚፈቅድ ጆሮ የሚያረካ ንግግር አድርገዋል። ጥሩ ማየትን የሚፈቅድ አይን ግን ሊያይ የሚገባውን አላገኘም። ህዝብ ከቤተ መንግስት ውስጥ የሚገባው ለገዢዎች ሬሳ ማዳመቂያ እንዲሆን ለለቅሶ በተጠራ ጊዜ ብቻ መሆን የለበትም። ሰርግም ሹመትም ሲኖር ግቢውን ግጥም አርጎ ሞልቶ ሲዘል ሲቦርቅበት ማየት በተቻለ ነበር። ግና ምን ይሆናል? የውያኔ መኳንንት የለመዱትን ለብቻ መሽቀርቀር ለብቻ መብላት ማጣት አይፈልጉምና በራሳቸው ድግስ ራሳቸውን ጋብዘውለዋል። ይህ አልተደረገም ብሎ ቅር የሚለው የለም። ቤተ መንግስቱ የህዝብ ሲሆን ሁሉም የሚፈጸም ይሆናልና። የኢትዮጵያ ህዝብ ንጽህነት የውያኔን ውድቀት የሚጠይቅ ነው። ይህን ለማየት ኢሃፓን እንደገፍ። ከቆራጥ ትግልና ከቆራጥ ታጋይ ውጭ የሚገኝ አገራዊ ድል አይኖርም። ኢሃፓ ከኢትዮጵያ ህዝብ ስሜትና ፍላጎት ውጭ የሚንቀሳቀስ ድርጅት አይደለም። አንዳንድ ከጠላቶች ጋር የተዋዋሉ የራስ ሰዎች ችግር ለመፍጠር ሲንቀሳቀሱ በህዝብ ላይ ደባ ከመፈጸም ተቆጠቡ ማለቱ ራሱ ጊዜ ጠያቂ ሆኗል። በኢሃፓ ላይ ማሴር ስም ማጥፋት ተገቢም የሚሰራም እንዳልሆነ ስንት ጊዜ ማረጋገጥ ይቻላል? ኢሃፓን ማጥፋት አለመቻል ድርግን ያሳፈረ ወያኔን ያሸማቀቀ መኢሶንን ወደ ከርሰ መቃብሩ የሰደደ ጉዳይ ነው። ይህ ሁሉ ሲሆን ያለ ህዝብ ፈቃድና ይሁንታ የተፈጸመ አይደለም። ኢሃፓን ጠንቅቆ ሳያውቅ በጠላቶች ተወናብዶ መሳደብ ራስን ያስገምታል። ኢሃፓ ከህዝብ የተነጠለ ሆኖ ቢሆን ኑሮ እንኳን እስከ 40 ዓመታት በላይ ሊቆይ ቀርቶ እንደ አብዛኛዎቹ ወላልቆ በቀረ ነበር። ኢሃፓ አለ ያለውም በህዝብ ውስጥ ነው። ጠላቶች ኢሃፓን ከጎሳ ድርጅቶች ጋር ሊያቧቅሱ ጓንት በማደል ላይ ናቸው። ተንኮሉ ሊገባው የማይችል ነሆለል ካገኙ ማራገብ ይቻላል። አለበለዚያ ተንቆ የሚጣል ጉዳይ ነው። ለመሆኑ ኢሃፓ በአንዳንድ ግራ የገባቸው ተቃዋሚ ነን ባዮች እንደሚከሰሰው የብሔር ማንነትን በመመስረት ግንባር ቀደም ሚና ከነበረው ለምን ጎሰኝነትና ዘረኝነት እንዳያድግና እንዲጠፋ ይፈልጋል? የዞረበት ክስ ነው። ኢሃፓ ምንም ጊዜ ከኢትዮጵያ ጥያቄዎች ሆኖ አያውቅም። በርካታ አገርና ህዝብን የሚወዱ ሰዎች አዘውትረው የሚሉትን በማንጸባረቅ ንግግራቸውን የቋጩ ዶክተር አብይ የሚያስመሰግናቸው ቢሆንም በይበልጥ ግን መፍትሄው ላይ ማተኮሩ ይበጃል። መፍትሄው ድርጅቴ ያሉት የኢህአዴግ መታደስ ሳይሆን ሰፊ የሽግግር ኮንፈረንስ አድርጎ ዘላቂ የሆነ ዴሞክራሲያዊ መንግስትን መፍጠር ነው። ይህ ዶክተር አብይን ብቻ የሚመለከት አይደለም። ታጋዮች የትግል አንድነታቸውን የሚያጸኑበት መንገዳቸውን የሚለዋወጡበት አጋጣሚ እየፈጠረ ነው። እኔ ለሀገሬ ማለት ተራ አባባል አይደለም። ሁሉም ራሱን ለኢትዮጵያ ያቅርብ፣ ፈተናዋን ይካፈል። ድል ለኢትዮጵያ ህዝብ።
ለፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንደምን ሰንብታችኋል? በእውቀት የተገነባና የሳለ ህሊና ባለቤት መሆን ለሀገርና ለህዝብ የተገባ ቃል ኪዳንን ጠብቆ ለሀገርና ለወገን ተቆርቋሪና ታማኝ መሆን ለፖለቲከኞች እንደ ግዴታ የሚቀመጥ ትልቅ ኃላፊነት ነው። አስተማማኝ መረጃዎችን መቀበልና መስጠትም እንደዚያው ተፈላጊነቱ የጎላ ነው። ወደ ጆሮ የሚገቡ መረጃዎችን ፍሬውን ከገለባው እየለዩ ገለባውን መጣል ፍሬውን መሰብሰብ የሚችል አቅም ከፖለቲከኞችና መሪዎች ነን ከሚሉ ወገኖች ከሚጠበቁ በርካታ ቁም ነገሮች ውስጥ ጥቂቶቹ ናቸው። የነዚህ ጥሩ የሰው ልጆች የሆኑ መሪዎች ሊላበሷቸው የሚገቡ ነገሮች እስካሁን በተለይም ባለፉት 25 ዓመታት ውስጥ በኢትዮጵያ መሬት ላይ ጠብ ሊሉ አልቻሉም። ሀገርን ማንም ደንቆሮ መሐይም ወይም ጨካ ሊገዛ ሲነሳ በሀገርና በህዝብ ላይ ጥፋት የማድረሱን ያህል ልማቱ ከባድ እንደሚሆን ለማሳየት የትኛውንም ሀገር ልንመጥቀስ አያስፈልገንም። በሀገራችን ታይቷል ተከስቷልና ነው። ድንቁርና የስልጣን አምልኮት በጥቅም መታወር በሀገራችን ለተከሰቱ አምባገነንና ዘረኛ አገዛዞች ትልቁ ህመማቸው መሆኑን በተጨባጭ አይተናል። ድንቁርና ያጠቃው ፖለቲከኛ ነኝ ባይና ምርኩዙን ጥሎ ረጅም ርቀት ካለ ምርኩስ ሊጓዝ ባይ ማየት የተሳነው ግለሰብ ሁለቱም አንድ ናቸው። የ17 ዓመታቱን የ120 የደርግ አባል ቡድን ያስታውሷል። ሀገር አጥፍተው ትውልድ ፈጅተው ለዘረኛው ወያኔ ያስረክበውን ፈረጠጡ። ከወዳደራዊ ፋሽስታዊ ደርግ ስልጣን ነጥቀው ዛሬ በስልጣን ያሉት ወያኔዎችም የፖለቲካ ድንቁርና ያጠቃቸዋል። ህሊና የራቃቸው ከእውነት የተጣሉ ውሸት የነገሰባቸው ጥቅም ያሳወራቸው በጭካኔ በፍርሃት የተሸበቡና ከስነ ልቦና ቀውስ ውስጥ የተዘፈቁ ናቸው። ጸረ ሀገርና ጸረ ህዝብነታቸውም በኢትዮጵያ ታሪክ ተወዳዳሪ አልተገኘላቸው። ወያኔዎች ከጽንሰ እስከ እርጅና ዘመናቸው እውቀት እንዳራቃቸው ጥቅም እንዳሳወራቸው ሀገርና ህዝብን ይቅርታ ሳይጠይቁ ይኸው ዛሬ ሁሉም በሞት አፋፍ ላይ ይገኛሉ። የወያኔ የትግል መነሻ ትግል ከተባለ አማራውን የትግራይ ህዝብ ጠላት አድርጎ ነበር። የህዝብ ጠላት ጨቋኝ ስርዓት እንጂ ህዝብ ሆኖ የታየበት የዓለም ክፍል እንዳለ በግሌ መረጃ የለኝም። ወያኔዎች የህዝብን ጠላት አድርጎ የተነሳ ቡድን ሲባል ወያኔዎች በዓለማችን የመጀመሪያ ተጠቃሾች ናቸው። ሀገርን ፈርሞ ማጽደቅ አጽድቆ ወደ ተባበሩት መንግስታት ቁረሱልን ብሎ በመለመን ወያኔዎች የዓለማችን ጉዶች በመሆን የመጀመሪያዎች ናቸው። ወያኔ ለአማራው ህዝብ ጠላትነቱን በተጨባጭ በቤኒሻንጉል፣ በወልቃይት፣ በበደኖ፣ በጉራ ፈርዳ ወዘተ ኮነግና ከሻቢያ ጋር በመጣመር ጨፈጨፈ አስጨፈጨፈ። ወያኔ ለጥቅሙ ሲል ቆሚለታለው እታገልለታለው ሚሊዮን የሐውዜን ህዝብ አስጨፈጨፈ ሲባልም ጆሮ ይሰጠዋል ነበር። ወያኔ ለፖለቲካ ጥቅም ሲል አድርጎታል ሲባሉ አረ እንዴት ተደርጎ ያሉም ነበሩ። ይህ ክደት ከጭፍን የወያኔ አምላኪነት ይመነጫል ወይም በጥቅም ከመገዛት ይመነጫል? በእነዚህና ሌሎች ወያኔ ተግባራት ሳቢያ ከሌላው ኢትዮጵያ ህዝብ ይልቅ ለትግራይ ህዝብ የበለጠ ወያኔ ጠላት እየሆነ መምጣቱን ከወቅቱ ተጨባጭ ሁኔታዎች መረዳት ይቻላል። ወያኔ ለፖለቲካ ጥቅሙ ሲል በሐረር የሶማሌና የኦሮሞ ህዝብ በዳኝነት እየመራች ጨረሰ። በሞያሌ ደግሞ በተሳሳተ መረጃ በሚል ህዝብ መፍጀቱን ይፋ አደረገ። ከዚህ ላይ ከወያኔ መሰሪ ተግባራት የተነሳ ማንም ሰው ወያኔ የሞያሌው ጭፍጨፋ ሆነ ብሎ አቅዶ አደረገው እንጂ ተሳስቶ አላደረገውም። በህዝብ ስቃይ በህዝብ ልቂት ዳንኪራ መርገጥና መጨፈር ባህሉ የሆነው ወያኔ በመቀሌው የሰላም ኮንፈረንስ ላይ በተጨባጭ አሳይቶናል። በመቀሌው የሰላም ኮንፈረንስ ላይ የኦሮሞ ባህል ቡድን ጋብዘው ኦሮምኛን እያዘፈኑ አባይ ፀሐይና ደብረ ጽዮን መድረኩ አልበቃ ብሏቸው ተመልክተናል። መሆን የነበረበት ግን እንደ ሰው ቢያስቡ ኖሮ ህይወታቸውን ላጡ ወገኖቻችን የህሊና ጸሎት እናድርግ ማለት የሰው ልጅ መገለጫ ነበር። ወያኔዎች ግን በየቦታው በረገፈው ወገኖቻችን መቃብር ላይ ጨፈሩበት፣ ዳንኪራ ገጡበት። ህሊና ቢስነት ከዚህ የበለጠ ተግባር ከየት ይመጣል? የዚህ አይነት ሞራል አልባ የሆነ ተግባር ህፃናትና ወጣቶች በየጎዳናው በአጋዚ ጦር ተጨፍጭፈው ሰፈሩ ሁሉ በዋይታና ለቅሶ ሲናጋ እነመለስ በሸራተን የልጁን ምርቃት ምክንያት በማድረግ ሲጮህ ውስኪ ሲራጭ ጮማ ሲቆርጥ ነበር። ወያኔዎች በኢትዮጵያውያን ስቃይ የሚደሰቱ ጨካኞችና የምድር ጉዶች ናቸው። ሰላማዊ ነጋሽ አቃቂ
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንደምን ሰንብታችኋል? ምነዋ መወገዝ የሚገባውና ታንያሁና የእስራኤልን ቀኝ ክንፍና ዘረኛ መንግስት በሚገባ ስታነሱ ያልሰማሁት? ናታንያሁና ጉደኞቹ ዘረኞች ሆነው የአፍሪካ ስደተኞችን ሰርጎ ገብ፣ ካንሰር ወዘተ ያሉ ሲዘልፉ ዋናው ራባ እየተባለው ደግሞ በቅርቡ ዝንጀሮዎች ብሎ በጥቅሉ ሰድቦናል። በገፍ ወደ ሩዋንዳና ኡጋንዳ ሊያገዘን ተነስቶ ቀየርኩ ባለ በነጋታው ይኸው አጋሮቹ ጥቁሮች በእስራኤል ባይኖሩ ይመረጣል ባሉት መሰረት ከተባበሩት መንግስታት ጋር ተስማማው ያለውን ሽሮ ሊያስረን ሊያገዘን ወስኗል። ጥቁሮች ከበዙ የአይሁዶች ማንነት ይቃወሳል ያለው ናታንያሁ ከናዚዎች የንጹህ ደምና ወርቅ ዜጋ ልፈፋ የቀዳ ይመስላል። ለእስራኤል ይህ መቼም የማይጠበቅ ቅሌት ነው። 71 ከመቶ ጥቁሮች ከሀገራችን ውጡ ባይ መሆናቸውና 61 በመቶ ደግሞ አረቦችን ማባረር መፈለጋቸው እስራኤልን ለትዝብት ይዳርጋታል። በቅርቡ በጋዛ ያካሄደችው ግድያና ከ1400 በላይ ማቁሰሏም የሚያስወግዛት ነው። ወገኖቻችን ቤተ እስራኤሎችም ላይ ያካሄደችውና እያካሄደችው ያለው ዘረኝነት ለኛ እንግዳ አይደለም ሲሉ ሻሎሞ ከደቡብ ቴል አቪቭ እስራኤል ደብዳቤያቸውን አጠናቀዋል።
የፍኖተ ዴሞክራሲ አዘጋጆችና አቅራቢዎች ሰላምና ጤና ይብዛላችሁ። በዛሬዋ ደብዳቤ ማውሳት የፈለኩት የህዝባዊ ትግል አልፋና ኦሜጋው ምንነትን በተመለከተና የህዝባዊ ትግል ማጅራት መቼዎችን ባሪ ለመነካካት ነው። ለመንደርደሪያ ታዋቂው ባለቅኔ ሐማቱማ ሐበሽኛ በሚል በ1992 ዓ.ም ካሳተመው የግጥም ስብስብ ይህችን እመዛለሁ። ገና ከጧቱ ህይወት ስንዘራ አድገንም ለትምህርት ገበታ ስንበቃ መጎንበስ ኃጢአት ነው ብላን እናታችን አመጻውን ቀረ የኛ ህይወታችን። ክፋት አመኬላ ዘረኝነትና ግፈኝነት ዘራፊነትና ደም አፍሳሽነት ከኢትዮጵያ ምድር ተጠራርገው እስኪጠፉ ድረስ የትግል መቀነታችንን አንላላም። ከትግል ጉዟችን እንኳን ልንቆም ገታም አንለም። ምክንያቱም ሐማን ዳለው ሀገራችንና ወገናችን ለምንወድ ለውላችንም የእናቶችን ምክር ይኸው ነውና ለጎጠኛ ለሀገር አጥፊ ለቀጣፊ ለማጅራት መቺ ለቀማኛ ማጉብደድ ጸያፍ መሆኑን ከልጅነታችን አንስቶ በህሊናችን ጽላት ውስጥ ታትሞ ያለ የሀገርና የህዝብ ፍቅር ያሳደረብን ነው። የዛሬ 27 ዓመት ፀሐይ ወጣ የዲሞክራሲ ጎህ ቀደደ ለወያኔ ፋታ ሊሰጠው ምክር ሊቸረው ይገባዋል ብለው ከወያኔ ጋር መለኪያ ሲያጋጩ ከርመው ላጫቸውን ያዝረበረቡለትን ስልጣን ወያኔ ስለነፈጋቸው ወያኔን ማስወገጃው መንገድ የጥመንጃ ኃይል እንደሆነ ጊዜ የለንም ያሉ ሁሉ አሁንም በጓሮ በር ብቅ ብለው ወያኔ ታድሷልና ጊዜ እንስጠው የሚል ጆሮአችንን የሚያሳክክ ለዛቢስ ዘፈን እያላዘኑብን ነው። በቅርቡ በርካታ የፖለቲካ ድርጅቶች አሁን ሀገራችን ከምትገኝበት የፖለቲካና የኢኮኖሚ ቀውስ መውጫው መንገድ ወያኔን አስወግዶ የሽግግር መንግስት መመስረት መሆኑን ተቀብለው መግለጫ ያወጡ ሁሉ ለወያኔ ፋታ መስጠት ይገባዋል የሚል ሙግት ይዘዋል። እንዲህ አይነቶቹ የሀገር ተባዮች ናቸውና አንዳች ነፋሪተ ሰማይ አንድሮ አቃጥሎ ይፍቻቸው ብዬ የበረከት እርግማን አወረድኩባቸው። አዲሱ የወያኔ አጋሰስ ለገደልኳቸው ለጨፈጨፍኳቸው ሁሉ ይቅርታ ማለቱን አዲስ ነገር ያሉት ተቋሚ የሚባሉ ጉዶች በርካታ ናቸው። በመናቸው እንደሚያስቡ እግዚአብሔር ይወቅ። ከዚህ ቀደም ከመጠን ያለፈ ርምጃ ከተወሰደ ተጠያቂ እንደሚሆኑ ወያኔዎቹ መናገራቸው ማን ይረሳዋል? ሌላው ቀርቶ በቅርቡ ለፈሰው ደም የወያኔ ስራ አስፈጻሚ ተጠያቂ መሆኑን መግለጹና ይቅርታ መጠየቁን አንዘነጋውም። በቅርቡ በያቤሎ ንጹሃንን ከጨፈጨፉ በኋላ በተሳሳተ መረጃ መገላቸውን በመጥቀስ ይቅርታ መጠየቃቸው የአዞ እንባ ማንጠባጠብ ነው። የወያኔ ይቅርታ ጠየቃ የህዝብን ደም እየጨለጡ ማክተት ነው። አሁን የሆነው ሁኔታ ባለፉት ወራት በዚምባብዌ የከረረ የሄደው ህዝባዊ አመጽ የአምባ ገነኑ ሮበርት ሙጋቤን ስርዓት ሊመነግል በተቃረበበት ወቅት ከሙጋቤ ጋር ተቋርፎ የነበረውን የሙጋቤ ምክትልን አሜሪካ አብዮተኛ አሰኝታ በሙጋቤ እግር እንደተካቸው ሁሉ ኢትዮጵያ ውስጥም አንድ የወያኔ አጋሰስን በሌላ የወያኔ አጋሰስ በመተካት የወያኔን የእድሜ ገመድ ለማርዘም ደፋ ቀና እያለች ለመሆኗ ከደርዘን በላይ ማስረጃዎች መሳብ ይቻላል። የአሜሪካን ጉቶ ፖለቲከኞችን የገዛ መርዛቸው መርዞ ይፍቻችሁ ብዬ እርግማን አወረድኩባቸው። አሜሪካ ወያኔን በአንቀልባ አዝላ 4 ኪሎ ቤተ መንግስት የዶሎቹ አንሷት አሁንም ከኢትዮጵያ ህዝብ የሚጻረር አቋም መያዟ ባያስገርመኝም ሀገሬንና ህዝቧን መናቋ ያንገበግበኛል። ጥያቄ የማይባሉ ፖለቲካን እናውቃለን የሚሉ የአዲስ ተብዬው የወያኔ አጋሰስ ንግግርን ሲያደንቁና ሲያረግዱ በሰማው ቁጥር ስንትና ስንት ሰው ከአንገቱ በላይ ባዶ ቀል ተሸክሟል ብዬ እደነቃለሁ። ሰው ማለት እኮ ወደ ኋላ የተቻለውን ያህል ርቀት ዞሮ የሚያይ አይነ ህሊና ያለው ሰው ማለት አሁን የቆመበትን ጊዜ መዝኖና አበጥሮ የሚረዳ ሰው ማለት መጪ ዘመናትን ከርቀት አማትሮ በቅጡ አበጥሮና ተንትኖ የሚረዳ ነው። ንግግርማ ተራዮ የኔ የቀበሌ ካድሬ ይናገራል። ወያኔ በባሉ ቃል የድሜ ገመዱን ለማርዘም የጀመረው ደረቅ ተውኔት በተቋሚ ስም ከመረጃ ጀርባ ሆነው የሚያራግቡትን የዳሎል የእሳት ላንቃ አንፍሮ ይፍቻቸው። ዝች ጋር ከኃይሉ ገብረ ዮሐንስ ገሞራው በረከተ መርገም ይችን ቆንጠርኩኝ። እንደዚህ ከሆነ የተፈጥሮ ጠባይ ለስሜት ከሆነ የመኖርህ ጉዳይ ችግርን ተደሰት ደስታን ተሰቃይ ግን ያሰብኩ አላማ አልሆነ ብሎ ሲከሽ ሁኔታው ሲጠጥር ጠጣሩ እንዲላላ ይላላው ወጥር። ከሰሞኑ ተቋሚ ተብዮች በይፋ ወያኔ ይግዛን ማለታቸው ወጥሮንም ሸክላ ሰሪውን ያከብራል እንደሚባለው መሆኑ ነው። አፈናውና ስራቱ እንዳለ ይከተላል ወታደራዊ አገዛዙ እንዲሁ። በአንጻሩ ህዝባዊ አመጹ በተባበረና በተቀናባበረ ሁኔታ ይከተላል። ሰሞኑን ሰላም አደፍራሹ ወያኔ የህዝብን ደም አፍሳሹ ወያኔ የኢትዮጵያ ህዝብን አመጽ ለመክታት በሚል የሰላም ኮንፈረንስ ብሎ የጨፈጨፈን እሱ ሰላማችንን የነሳን እሱ ስራ ያሳጣን እሱ ሆኖ ሳለ ለወዳቸው ባደሩ ፕሮፌሰሮች ቡጡቶ የሰላም ጥናቶች መቅረባቸውን እሰማና እስቃለሁ። በኢትዮጵያ ምድር ሰላም የሚሰፍነው ወያኔ ተወግዶ በሱ መቃብር ላይ ህዝባዊ መንግስት ሲመሰረት ነውና የኢትዮጵያ ህዝብ ለሰላም ይታገላል ወያኔንም በህዝባዊ አመጹ ይመነግላል። ደቂቀ ገሞራው ነኝ ከዋሸራ።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችንን የምናጠናቅቀው መላኩ ይስማውና ጓደኞቹ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንደምን ሰነበታችሁ? የሀገራችን የኢትዮጵያን እና የህዝቧን አንድነት እንዲሁም ለተሟላ የዲሞክራሲና የህዝባዊ ስልጣን ግብ የሚደረገውን ትግል ለድርድር ወይም ለጥቅማ ጥቅም አሳልፎ በማይሰጠው አቋማችሁ ጸንታችሁ ለምትሰጡት አገልግሎት ከፍተኛ አድናቆቴ ይድረሳችሁ። የሀገርና የህዝብ ጠላት አቅም ሲጠነክር ወደ ኋላ ሳታፈገፍጉ፣ የጠላትና የጌቶች ረብጣ ገንዘብ ሲመዘዝ ሸብረክ ሳትሉ፣ በእውነት ስለ እውነት ለህዝባዊ ዘላቂ ዓላማ እየሰራችሁ ነውና ፍኖተ ዲሞክራሲ የኢትዮጵያ እውነታና አንድነት ድምጽ ሬዲዮ ናችሁ። በተቃራኒው ደግሞ የሀገራችንንና የህዝቧን የአንድነትና የዲሞክራሲ ትግል እየተከታተሉ የሚያጨናግፉ የውስጥ ጸሮችና ተቀጣሪዎች ለራሳቸው ብሔራዊ ጥቅም ሲሉም የሚፈታተኑን የውጭ ኃይላት መኖራቸው እውነት ነው። ባለፉት ዓመታትም ሆነ አሁን ወያኔ ከሚያራምደው ሴራ በተጨማሪ አንድ ዘላቂነት የሌለው አጀንዳ እያስያዙ የትግሉን አቅጣጫ ለማስቀየር፣ ሁለት ያሳሳች ስመ ተቃዋሚዎችን ድምጽና ተክለሰብእና ሚሊዮን ጊዜ ሲያጎሉ፣ በግለሰብም ሆነ በድርጅት ደረጃ የአንድነት ኢትዮጵያውያን ኃይሎችን በማግለልና ድምጻቸውን በመዋጥ ህዝባዊ ትግሉን ቆራጥ መሪዎች ለማሳጣት ዓላማ ባዕዳን ያቋቋሟቸው ሬዲዮ ጣቢያዎች እንዳሉ እናውቃለን። የአሜሪካ እና የጀርመን ድምጾች የአውስትራሊያው የኢሰፓ ቅሪት የሆነ ቴሌቪዥን ምሳሌ ናቸው። እነኚህ የባዕዳኑ የህዝብ መገናኛ ተቋማት በኢትዮጵያ አንድነት ላይ የማይደራደሩ ኃይላትን ምን ያህል ያገለሉ እንደሆነ የአሜሪካ ድምጽ ሬዲዮ የሚያስተላልፋቸውን ፕሮግራሞች ልብ ብሎ መመልከት በቂ ነው። ለምሳሌ በሰሞኑ የቃለ መጠይቅ ጋጋታ ከነባሮቹ ህብረ ብሔራዊ የፖለቲካ ድርጅቶች አንዱም ለምሳሌ የኢህአፓ አመራሮች አስተያየታቸውን እንዲሰጡ አለመጠየቃቸውን ልብ ይሏል። ደርግን ወይም ወያኔን ሲያገለግሉ የነበሩና አሁንም አገልግሎታቸው ያበቃ የአምባገነን ስርዓት መሳሪያዎችን ከየስርቻው አውጥተው፣ በየአሜሪካ ዩኒቨርሲቲ ያሉ በተግባር ከትግሉ የራቁ ምሁራን ተብዬዎችን ከየስርቻው ፈልገው፣ የደሞዝ ከፋዮቻቸውን ፊት እያዩ በተቃዋሚ ስም መዘው ላይ በላይ ለቃለ መጠይቅ የሚያቀርቧቸውን ሰዎች ላስተዋለ ህዝባዊ ትግሉን ለማጨናገፍ ምን እንደተደገሰልን አመላካች ነው። ወያኔን በማን ተጋግኖ ለማቆየት እንደታሰበ ሰሞኑን የደርጉን ፍቅረ ስላሴን በካርድነት መዘው አቅርበውት ነበር። ስለ አዲሱ ጠቅላይ ሚኒስትር ምን እንደሚያስብ አስተያየቱ ሊጠይቁት ከማን ጋር መሰላችሁ? ከታምራት ላይኔ ጋር ግም ለግም አብርሃስ ግም እንዲሉ ፍቅረ ስላሴ በቃለ መጠይቁ ላይ ለቀረቡለት ጥያቄዎች በሙሉ ችግሮቹ በጣም ብዙ ናቸው ይያለ ደጋግሞ አንድ አይነት መልስ በመስጠት ሲንደፋደፍ ነበር። ምን ያህል የወረደ ባዶ ጭንቅላት እንዳለው መልሱ ያሳጣበት ነበር። ከመግደል ውጭ ሌላ የማያውቀውን ገዳይ ኮሎኔል ጫማ እየላሱ ስራቱን ባቆሙት በፍቅረ ስላሴ አይነት ባዶ ቅሎች ነበር አገር የምትመራው። ለማንኛውም ለኢትዮጵያ ያለናት ኢትዮጵያውያን ብቻ ነንና በርቱልን፣ እውነት ያቸንፋል፣ መላኩ ይስማውና ጓደኞቹ ነን ሲሉ ደብዳቤያቸውን አጠናቀዋል። እኛም ዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቀቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት። I'm not enough.